ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ቆድመጭቻችን። ዛሬ ሐሙስ ነሐሴ 9 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ትራስ ነጠቆቹ ዘረኛ ሹሞች ስልጣናቸውን ለማደላደል በአለም ዙሪያ ተጉዘው የሐሰት ፕሮፓጋንዳ ከነዙና መንጋ አጃቢ ደጋፊ ከሰበሰቡ እነሆ አንድ አመት አለፈው። በፊትም እንዳይሆን የነበረው የመንጋ ጫጫታ እንደ እንዋይ ካብ ሆነ እንጂ ጽንፈኞችና ከሃዲ ባንዳዎች አጋጣሚውን ተጠቅመው ጸረ ህዝብ ጸረ ሀገር ተግባራቸውን አጧጥፈው አሁን ላለንበት አደገኛ ሁኔታ ተዳርገናል። ከትግል ውጭ ምንም አማራጭ የለንም። ድርቡሽን ጣሊያንን ሌላም አገራችንን ወሮ ሊገዛን የፈለገን አሳፈረን የመለስ የአገር ውስጥ ወሮ በሎችን ማንበርከክ አያቅተንም። አሞራናት ጅግራ ግድ የለም ሁሉም ከኛ በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናስቀድማለን። በነሐሴ ወር 2010 ዓ ም አሸጋጋሪ ኮሎኔሎች አደናጋሪ ሹም ወሉን የሳቱ ዜጎች በሚል ርዕስ በሐማቱማ ከቀረበው ሰፋ ያለ ትንታኔ ሶስቱን ክፍል አስተምተን ክፍል አንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና።
ረቡዕ ነሐሴ 8 ሌሊቱን የደቡብ ግሎባል ባንክ ጀሞ ቅርንጫፍ ተዘርፎ ማደሩን የባንኩ ሰራተኞች ለዜና ምንጮች ተናግረዋል። ከባንኩ የተዘረፈው ምን ያህል ገንዘብ እንደሆነ በውል ባይታወቅም በባንኩ ካዝና ውስጥ 4.8 ሚሊዮን ብር እንደነበር ኃላፊዎች ገልጸዋል። ካዝና በመስበር ዝርፊያውን ፈጽሟል ተብሎ ከተጠረጠሩ የባንኩ የጥበቃ አባላት መካከል አንደኛው ሲያዝ፣ ሌሎቹ ያመለጡ መሆናቸው ታውቋል። በቅርቡ የኦሮሚያ ኮኦፕሬቲቭ ባንክ ለቡ ቅርንጫፍም መዘረፉም ይታወቃል። በወለጋ ሆሩ ጉድሩ ዞን ሐሙሩ ጎየቴቦ ቀበሌ የሰፈሩ ተፈናቃዮች ላለፉት 3 ወራት ሲደረግላቸው የነበረው የህል እርዳታ በመቋረጡ ከ10 በላይ ህፃናት መሞታቸውን የዜና ምንጮች ገልጸዋል። እርዳታው የዘገየው በክረምቱ ዝናብ ምክንያት የተሽከርካሪ አገልግሎት በመቋረጡ ነው ተብሏል። Human Rights Watch የተባለው የሰብአዊ መብት ተንከባካቢ ተቋም ሐሙስ ነሐሴ 9 ቀን ባሰራጨው መግለጫ ቀይ ባህርና የኤደን ባህረ ሰላጤ በማቋረጥ አገራቸውን ጥለው የሚወጡ ኢትዮጵያውያን በተለያዩ ህገወጥ አስተላላፊዎች የጉልበት ብዝበዛና ግብረስየል የሚፈጸምባቸው መሆኑን አጋልጧል። መግለጫው በሳውዲ አረቢያ ውስጥ በህገወጥ መንገድ አገር ውስጥ ገብቷል በሚል የታሰሩ ኢትዮጵያውያን በእስር ቤት ከፍተኛ ስቃይና በደል እንደሚፈጸምባቸው ዘርዝሯል። የየመን የሳውዲና የወያኔ ኢሃዲግ ባለስልጣኖች የስደተኞችን ስቃይ ለማቃለል የፖለቲካ ጥገኛነት አሰራርን ለማስተካከል እንዲሁም በየአገሮቹ የሚገኙ የጸጥታ ኃይል አባላት በስደተኞቹ ላይ የሚፈጽሙትን ግፍና በደል ለመቆጣጠር የወሰዱት እርምጃ የለም ብሏል። ኢትዮጵያውያን ከአገራቸው የሚወጡት በሚደርስባቸው የሰብአዊ መብት ጥሰት ስራ በማጣታቸውና በሌሎች የኢኮኖሚ ችግሮች በድርቅና በሌሎች ተዛማጅ ምክንያቶች መሆኑን ተቋሙ በመግለጫው ጠቁሞ ወደ ሳውዲ እና ሌሎች የመካከለኛ ምስራቅ አገሮች የሚያቀኑት ከአፈና ለማምለጥ እንዲሁም ስራ አግኝተን ኑሯችን ይሻሻላል ከሚል ተስፋ መሆኑን ገልጿል። ከሁለት ዓመት በፊት ከ500,000 የሚበልጡ ኢትዮጵያውያን በሳውዲ ውስጥ በህገወጥ መንገድ ይኖሩ እንደነበርና 260,000 የሚጠጉ ወደ ሀገራቸው እንደተመለሱ ይታወቃል። በየመን በኩል ወደ ሳውዲ ሲገቡ የተያዙ ስደተኞች ቁጥር 61,125 መሆኑንና ከነዚህ ውስጥ ግማሹ ኢትዮጵያውያን እንደሆኑ ተቋሙ በመግለጫው አስፍሯል። ስደተኞቹ ወደ የመንም ሆነ ወደ ሌሎች ሀገሮች ሲሄዱ በባህር ላይ የመስጠምና የሞት አደጋ የሚያጋጥማቸው ሲሆን ወደብ ከደረሱ በኋላም በአስተላላፊዎች የማስፈራራት የመደብደብ እንዲሁም በተለያዩ የማሰቃያ መንገዶች ጥቃት እየደረሰባቸው ተጨማሪ ገንዘብ እንዲከፍሉ ይገደዳሉ በማለት ተቋሙ በዘገባው አስፍሯል። ተቋሙ በርካታ ስደተኞች በሳውዲ ወታደሮች ተተኩሶባቸው የተገደሉ መሆናቸውን ከስደተኞቹ ያገኘው መረጃ ዋቢ በማድረግ ዘግቧል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በቅርቡ በተደረገ ጥናት በኢትዮጵያ ከ610,000 በላይ ዜጎች በኤችአይቪ ኤድስ ቫይረስ የተያዙ መሆናቸው ታውቋል። ከነዚህ ውስጥ 104,851 የሚሆኑት የአዲስ አበባ ነዋሪዎች ናቸው ተብሏል። በአዲስ አበባ የኤችአይቪ ኤድስ በሽታ እየሰፋ መምጣቱ የተገለጸ ሲሆን ከ3-4% የስርጭት መጠን እንዳለው ለማወቅ ተችሏል። ለበሽታው መስፋፋት ምክንያት የሆነውም ነዋሪዎች ስለበሽታው ያላቸው እውቀት የተዛባ መሆኑንና በሚያሳዩት ቸልተኝነት ነው ተብሏል። በአዲስ አበባ የሚገኘውን የኤችአይቪ ቫይረስ ስርጭት ለመግታትና ለመከላከል በእቅድ የተደገፈ ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል። በመጨረሻም ረቡዕ ነሐሴ 8 ቀን በደቡብ ሶማሊያ አውገሌ በተባለችው ከተማ ውስጥ በተፈረው የመንግስት ጦር ላይ አሸባሪዎች ጥቃት ፈጽመው ቢያንስ 4 ወታደሮችና አንድ የፎቶግራፍ አንሺ የገደሉ መሆናቸውን የዜና ምንጮች ዘግበዋል። ጥቃቱ የጀመረው አጥፍቶ ጠፊ ባፈነዳው ቦምብ ሲሆን ከታጣቂዎቹ በኩል 8 ሰዎች የተገደሉ መሆናቸውም ተገልጿል። ለግማሽ ሰዓት ያህል የቦምብና የመሳሪያ ድምጽ ከተማዋን ያቃመሰ በኋላ ጸጥታ የነገሰ መሆኑን የከተማዋ ነዋሪዎች ለዜና ምንጮች ገልጿል። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከቀሪ ፕሮግራሞቻችን ጋር አብራችሁን እንድትቆዩ በትህትና እንጋብዛለን።
አሞራናት ጅግራ ግድ የለም ሁሉም ከኛ ነገር አለሙ ድብልቅልቆ ወጥቶ ማህይሞች የዩኒቨርሲቲ ምሩቅ ተብለው ታሪክ ቀጣም ባሩ ጠፍቶ መደዴዎች ሲጽፉት ሲወርዙት ያገር ቅርሶች ሲራከሱ እንደነደናገር ብለው አደናጋሪዎች ሲበዙ ዘረኞች የስልጣን ባለቤት ሆነው ጥላቻን ሲያዘንቡ ቃል ኪዳኖች ሁሉ ፈርሰው የምሁር ሆዳም ባገር ሞልቶ ከርሳደሩ በውጭ አገርም ፈልቶ ጀግኖችና አገር ወዳድ ታጋዮች በፖለቲካ አንኮላዎች ሲዋከቡ ሀቅ ደብዝዛ ሐሰት ሲነክስ ባደቁሎችም ሹም ሲሆኑ አገር ሊታዘንላት እንደሚገባ ምንም መጥርጥር የለውም። ኢትዮጵያ ብቁ ልጆች የሌሏት ይመስል ምሁር አልባ የሆነች ይመስል አገር ወዳዶች ሁሉ የሞቱባት ይመስል ነጋጠባ በላዩ ላይ ጥራዝነት ጠቅዘረኞች እየሰፈሩባት ከድጡ ወደ ማጡ ሲወስዷት መታዘቡ ምጸት ከሆነብን አመታት አልፈዋል። ለምን ለመላ ጥቁር ሕዝብ አርአያና ምሳሌ ሆና የባጀች ኩሩና ኩሪ አገር እንደዚህ ልትዋረድና ለማያባራ መከራ ልትዳረግ ቻለች? ለዚህ ምላሹ ገዢዎቿን ያሉትን የሚመለከት እንጂ በፈረደበት ሕዝብና በተሰቃየው ሕዝብ ጫንቃ ላይ የሚጫን አይደለም። ለምሳሌ የኤርትራ ችግር በሆነ ትውልድና በሆነ ድርጅት የተቀፈቀፈ ሳይሆን በባዕድ ጣልቃ ገብነትና ባገዛዙ ስህተት ከደረሰበት የደረሰ ነው። ፌዴሬሽኑን አጼው ሲያፈርሱ ያልተወለዱትን ለቀውሱ ኃላፊ ማድረግ ሆነ ግንባሮቹ ትግል ሲጀምሩ በፖለቲካው መድረክ ያልነበሩትን ኃላፊ ማድረግ ድንቁርና ነው። ኤርትራ ስትገነጠል በስልጣን ላይ ሆኖ ተባባሪ የሆነውን ኃይል መክሰስ እንጂ ለኢትዮጵያ አንድነት ሲዋደቁ ዳር ቆመው ሲያወኩ ሳይሆን መስዋዕትነት የከፈሉትን ኃይሎች ለማውገዝ መቃጣቱ ሩሁን የሳተ እይታና ግምጋሜ ነው። ከባድ ስህተት። እንደገና የባዕዳን ድጋፍ የሚገኘው ለጥቅማቸው ተገዢ ሆኖ በመገኘት ብቻ በመሆኑ ቃኘው ጦር ሰፈርን ለግሶ የተገኘ ድጋፍ ዘላቂ መሆን አቅቶት አሜሪካ ለኤርትራ መገንጠል ግንባር ቀደም ሚና ልትጫወት ይችላለች። አገር ጊዜያዊ እንጂ ዘላቂ ወዳጅ ይኖረኛል ብላ መጠበቅ አይገባም ቢባልም የኢትዮጵያ ገዢዎች ግን የአገራችንን ዕጣ ከባዕዳን ጋር እያቆራኙ ባዕዳኑ ሸብረክ ሲሉ አሜሪካ ሆነች ሩሲያ ወይም እስራኤል ኢትዮጵያ ተጎድታለች። ጥቅሟን ጠባቂ መንግሥት ለማግኘት ባለመቻሏ ለባዕዳን ሻጥር ሰለባ ከመሆን ትላንትም ዛሬም አላመለጠችም። ዛሬም ባዕዳን የጫኑባት ዘረኛ አገዛዝ ለኢትዮጵያ የቆመ ኢትዮጵያዊ ሥርዓት ሳይሆን ዘረኛና ጎጠኛ ጠባብ ለመሆኑ በዓመት ሂደት በምሬትና ሰቆቃ የተገነዘብነው ነው። በአገራችን ላይ የነበረውን ሰንኮፋ አብጠርጥረን አውጥተን ልናስወግድ ደም ገብረን ስንነሳ በአቋራጭ አደናቅፈውን በስስብልታችን አጥቅተውንና ወደ መንጋነት ለውጠው የትግላችንን ጠራቶች የስርየት ምንጮች ብለን እንድንቀበል አድርገውን ተጫውተውብን አገራችንን እነሆ ለከፋ ጊዜ ዳርገዋት ይገኛሉ። አሁንም ስረ መሠረታቸው ያልተነቀለ ወያኔዎች ከሞላ ጎደል ተካን ብለው የመጡት እንግዲህ ልጆቻቸውን የባሱ ስግብግቦች በመሆናቸው ደርግ የኮታ መንግሥት ወያኔ የሙስና መንግሥት እንደተባለው ሁሉ የኬንያ አገዛዝ የተባሉት እነዚህ የጅብ ጥርሳቸውን ኢትዮጵያ ላይ አገጠው ሊያጠፏት ሊበሏት ያላቸውን ስግብግብ ምኞት ሳይወዱ በግድ ግልጽ አድርገዋል። የአገራችን አሜከላ የሆኑት ምሁር ተብዬዎች ሳልማር በቀረሁ የሚያሰኙና ያሳፈሩን ቢሆኑም ከመጀመሪያው ምሁር ብለን መጥራታችን አላግባብ መሆኑን በስራቸው አስረድተውናል። አንድ ሰው ምሁር ለመባል በከፍተኛ ትምህርት ተቋሞች ገብቶ ዲፕሎም ዲግሪ መሰብሰቡና ዶክተር ፕሮፌሰር የሚል ታፔላ መያዙ አይደለም። እንደ ወያኔ መሐይም ሆኖ ጸንቶ ግን በግዥም ቢሆን ዶክተር ተብሎ መኮፈስ ይቻላል። ከአመት ጀምሮ ልናያቸው የተገደን ጸያፍ ዘረኞች ለምሳሌ ራሳቸውን ዶክተር ማለታቸውን ታዝበናል። ንግግራቸው ግን የቁራ ኩኩሉ ነው። የማይሆን የማይመች የሚጎረብጥና ከንቱ። ምሁር ማለት ግን ያገሩንም የዓለምንም ሁኔታ የሚገነዘብ ከትምህርቱ ባሻገር የኑሮ ዕውቀት ያለውና ለአገሩና ለወገኑ የቆመ ማለት ነው። ይህን ካልን ኢትዮጵያ በግልቡ ብዙ ሺህ ምሁራን ቢኖራትም የደንበኛ አዋቂ ሊቅ ምሁር እጥረቷ ግን ሰማይን ጥሶ መጥቋል። ዛሬ ለሹሞቹ አገዛዝ ሰለባንሁን ብለው አንገት የሰጡት በደፈናው ሞሮች ይባሉ እንጂ ይህን ሲያሜል ያገኙ የሚፈቀድላቸው የሚገባቸው አይደሉም። የኢትዮጵያን ታሪክ በርዘውና ከዳልሰው ይዘቱን ሊደፍቁ እየጣሩ ያሉት ዘረኞች ባጭር ጊዜ ውስጥ ይዘታቸው ጸረ ህዝብ፣ ጸረ ኢትዮጵያ መሆኑን አጋልጠዋል። ዛሬም ካየነው መከራና ግድያ በኋላ ሹሞቹን ኢትዮጵያዊ አድርገው ወስደው ወንጀል ሲፈጽሙም ሊሸፋፍኑላቸው የሚሞክሩት በአገራችን ላይ በደል እየፈጸሙ መሆናቸው ለቅንጣትም አያከራክርም። ሹሞቹ የሰበሰቧቸው ጽንፈኞች የኦሮሞ ህብረተሰብ የለየላቸው አተላዎች መሆናቸውን አረጋግጠዋል። በኢትዮጵያዊነቱ ኮርቶ የኖረውና ኢትዮጵያን ከሌሎች ጋር አብሮ የገነባው የኦሮሞ ህዝብ በእነዚህ የታሪክ አተላዎች መቼም ቢሆን ሊወከልና በእነሱም የተነሳ ሊወቀስ አይችልም። ገረሱ ዱኪ፣ አብዲሳ አጋ፣ ጃጋማ ኬሎ፣ አበባ ረጋይ ባልንበት አፍ ራሱን ዳውድ ኢብሳ የሚለውን አይነቶች መጥራት ይቀፈናል። ባንዳ ወያኔዎች የትግራይን ህዝብ ሊወክሉ እንዳልቻሉት ሁሉ እነዚህም ህዝባችን የሚሉትን የሚወክሉ አይደሉም። ዛሬ ግንጠላን አቀንቅነው ከመሰሎቻቸው ጋር ተመሳጥረው ቢወራጩም የክህደታቸውን ህዝብ ራሱ የማይቀበለውና ቢጭኑበትም ነገ ተነገ ወዲያ ከኢትዮጵያ ህዝብ ጋር ሆኖ የሚቀለብሰው ነው። መንግስቱን ኮንፌዴሬሽን ገለመሌን መስረት ጨዋታ ማንንም ኢትዮጵያዊ የሚያዘናጋ ሊሆን አይችልም። በዚህ በዚያ ብለው ለመሬትነት ቀውና ከኛ ወይም የኛ ብለው ቢንፈራገጡም መጨረሻቸው የሚያምር አይሆንም። የትግራይ አየር መንገድ በዚያው በመቀሌ መክኖ እንደ ታረደሽ ዶሮ ተንደፋድፎ የሚቀር ነው። ኢትዮጵያና የኬንያ ፖለቲካ ሆድና ጀርባ ናቸው። ሁሉን አግበስባሽ ሆድ መጨረሻው በተራ ቁርጠት አይወሰንም። ልፋ ያለው በህልሙ ስልቻ ያለፋል ይባላል። የኢትዮጵያን ታሪክ ለመበረዝ ማንነቷን ለመካድ አልባሌ ታሪክ ፈጠራው ጀግና ልጆቿን ለማራከስ መጣር ሁሉ ከንቱ ልፋት ነው። ምኒልክን፣ አርበኞችን፣ ኢሃፓን ወዘተ ለማስወገዝ የተሞከረው ሁሉ የተዋሸው ሁሉ እንዳንደናገር በሚል የተሰራጩት ማደናገሪያዎች ሁሉ ከጉንጭ አልፋነት አላለፉም። ህዝብ የሚያውቀውን ሐቅ መካድና ውሸትን ተቀበል ማለት ከቶም የሚበጃ ለመሆኑን ሁሉም ሊያውቅ ሲገባው በጽንፈኞቹ ዘመን ግን በሬ ወለደና አኖሌ ተፈጠረ አፈታሪክ ቦታ ተሰጥቶታልና አዲስ አበባ ፊንፊኔ፣ ወሎም የኦሮሞ ግዛት፣ ቅማንትም ኦሮሞ ወዘተ እየተባለ ነውና ድንብርብራቸው የወጣ አዋቂዎች ቢበዙ ህዝብ አይፈረድበትም። አወቅን ባዮቹም ሹሞቹም ህዝብን ንቀዋልና ጉዳዩን የሚያውቀውን ህዝብ ሊመክሩ ሊያስተምሩ ሲነሱ ቅንጣትም አይቀፋቸውም አያፍሩም። ለሐኪሞች ስለ ሕክምና ለኪነት ሰዎች ስለ ከያኒነት ወዘተ ሊደሰኩር የሞከረውን ሹም እንደ ምሳሌ ስንጠቅስ መላ ይዘቱ ደግሞ አፈር ቀምሶ ጤፍ በማይበቅልበት ጤፍ ዝሩ ያለውን የቀድሞውን ኮሎኔል ያስታውሰናል። ሁሉም አላጋጮችና በህዝብ ላይ የታበዩ ደናቁርት መሆናቸውን ግን ህዝብ ያውቃል። ሰሚ ጠፋ እንጂ ጥሩ ምክርማ ድሃ ቤት አለች እንደ ተባለው ነው። ኢትዮጵያን ወደ ጥፋት ጎዳና ሊወስድ የመጣው የኬንያ ዘረኛ ፖለቲካ ለበአዳን ቢያመች ቢጠቅም እንጂ ለኢትዮጵያ ህዝብ አይሆንም ብለን ስናሳስብ ስንመክር ብዙ ጊዜያችን ቢሆንም ሹሞቹና ጽንፈኞቹ እንዲሁም ኢትዮጵያዊ ነን ሲሉ የነበሩ ሆዳደሮች ጆሮ ዳባ ልበስ ብለው አገራችንን መቀመቅ ሊከቱ በመጣር ላይ ናቸው። ዛሬ በመድረክ የሚርመሰመሱት የቆሻሻ ታሪክ ባለቤቶች ሁሉ እንደ ቆላይት ከየጉድጓዳቸው ወጥተው ኢትዮጵያን ሊቦጫጭቁ አሰብስፈዋል። የሚያገኙት ውርደትና ውድቀትን መሆኑ አያጠራጥርም። በጣሊያን ወረራ ወቅት ጥቁር አንበሳ ፋሽስቶቹን እየተዋጋ ሳለ ደጃች አብተ ማርያም ነቀምትን ለጣሊያን ሊያስረክቡ ፈልገው ጥቁር አንበሶችን መሬቱን ልቀቁልን ሲሉ ከህዝብ ጋር መጋጨት ያልፈለጉት ጀግኖች በፈቃዳቸው በሰልፍ ከተማይቱን ሲለቁ ያሰሙት መዝሙር የሚከተለው ነበር። እናት ኢትዮጵያ ውዲቱ ውዲቱ፣ ላንቺ የማይረዳ ሳለ በሕይወቱ፣ በረከት ሽኒን ሰው እስከ ለተሞቱ። ዛሬም የምንለው ይህንኑ ነው። ወያኔ ኢህአዴግ በጋራ ትግላችን ይውደም። ኢትዮጵያዊነት ያቸንፋል። አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች ክፍላንድ የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለ ጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞት ይነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ደርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስተውሏል። መይሶን ደግሞ በጊዜው ዋናው የደርግ ደጋፊና ውጅንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አስተምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ተፈነብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አፈላጊነት ድርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረስተን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸው። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲ ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ፍርሃት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ወሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግዜም ሆነ ከዚያም በኋላ ባገለገለ ወያኔ ጊዜ ስለሽግግር የጻፈነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብዬውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብዬውን ፍርሃት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሚንጫ ሲል የነበረውንና መከተት የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ፣ የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ
ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየከተፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱን ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈልገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢሃፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢሃፓ በነበሯቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጨፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢሃፓነት መኢሶንና ኢሃፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢሃፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጥ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን፣ የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢሃፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዴሞክራሲ የምናደርገው ትግል ገና ግቡን አልመታም። ክፍል 2 በጸረ ህዝብ ጎራ ኢሃፓ ሊገባ መታሰብም የለበትም። ኢሃፓ 3 የጭቆና ስራቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም ያጤውን ስራት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። ያጤው ስራት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢሃፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑ ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢሃፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢሃፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢሃፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢሃፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢሃፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለስ የቀናቸው ጉዶች አላግባብ ሊከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢሃፓ በነበረው አቅም ሱዳንን ተጋድሮ መሬት አላስቆርስ አለ እንጂ የአገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ መደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ኢሃፓ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም፣ አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢሃፓን የለም በሚል ፖለቲካ ሊያገልል ከመሞከሩ ባሻገር የሚያውቀውን የኢሃፓ ፍኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከመአለት ሊያልፋል ቻለም። ኢሃፓ አንድና አንድ ብቻ መሆኑን ያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢሃፓ ስም ጋብዞ ከድርጅቱ ከወጣ 10 አመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያቆና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፋት መስለው ሊያስተራጩ መከረው ባጭሩ ተቀሽቷል። ኢሃፓ ከዚህ ይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ለሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከተውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተብቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማንደም ኮምባንዲራውን ይዞ እንደመጣ በጋድ ታይቷል። ለምን አማርኛ ተነገረ ከመአለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢሃፓ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቱ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻቸውን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊት ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ በአስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ እስረኞች ከእስር ሳይለቀቁ። ሚኒሶታ ተደመርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምንስ ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ለውጥ ስንል ትገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ትገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩስ ይንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያዜ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስርነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስርነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና የዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስርነቀሉ ትግል ሳይሆን የስር ነቀሉ ትግል ሂደት በመጀናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚስተገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ የንተጻሮና የራሱን የቧልት ሽግግር አካሂዶ ባምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስርነቀለው ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሽም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚያ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስርነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ኢህአዴግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቆልፍ ቤቶች ሊመነጽር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስር ነቀለው የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ጥራት ይወገድ ያክስም የሚለው ነው። ስርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ጠገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ? የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስሹም አንድም በጸረይ ሀብታነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን መርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምንብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ፋንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍክሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰን ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢሃፓን በኮሚኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢሃፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ፍርሃትና ለሀገራችን ሉዓላዊነት ታግለው የተሰውት የተከበሩ ጀግኖች ናቸው እንጂ በተራ ቅራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢሃፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባንያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢሃፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥላል።